ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ድንስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 1 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥቅምት 1 ቀን 313 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በቅድሚያ በየሳምንቱ እሁድ የሚቀርበው የፍካሪ ዜና ፕሮግራማችን በማስከተልም በሳምንቱ ውስጥ አስተላልፈናቸው ከነበሩ የፍኖተ ዴሞክራሲ ሀተታዎች የመረጥናቸውን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሪ ዜና የጠበቦቹ ግዢዎች የፖለቲካ መተት ርጭና መናፈሻ በሰፊው እየተወገዘ ነው። የሀገርን የፖለቲካ ስልጣን ለመጨበጥ የጎሳ ፖለቲካ የከረፋና የሀገርን እና የህዝብን ሰላም ማናጋትና ማደፍረስ ላይ የተመሰረተ በመሆኑ በዓለም የፖለቲካ ታሪክ የሚወገዝ መሆኑ በስፋት መጠናከሩን በርካቶች ያስረዳሉ። ልዩነትን አጉልቶ በጥበብና በጥለት ያሸበረቁ አልባሳትን ለየብሔረሰቡ መመደብ ወያኔ ለ27 ዓመታት የተጠቀመበትን በአሁኑ ወቅት ያዳቆነ ሰይጣን እንደሚባለው ተረኛው ዘረኛ አገዛዝ ልዩነትን ለማስፋት እየሄደበት ያለው መንገድ አጥፊ በመሆኑ ያገዛዙን ህልውናም የሚያጠፋ መሆኑን የፖለቲካ አዋቂዎች ያስረዳሉ። በአሁኑ ወቅት የሀገሪቱን የፖለቲካ ስልጣን የጨበጠው ቡድን የህዝብ ተቃውሞ እየበረታበት በመሆኑ በዛፍ ተከላ በመናፈሻ በረቻ ወዘተ ለማደናገር እየሄደበት ያለው ውጤቱ ከእንዘጭ እንዘጭ ማለፍ አለመቻሉን የፖለቲካ አዋቂዎች ያስረዳሉ። ረቻን በአዲስ አበባ ከመስቀል በዓል አስበልጦ እንዲታይ የተሄደበትን መንገድ ያስከተለው የአጸፋ በትር ረቻ የኦሮሞ ባህል ሳይሆን የጥቂቶች የባዕድ አምልኮ በመሆኑ በኦሮሞ ባህልነት እንዳይጠራ የበረታ ተቃውሞ እየተሰነዘረ መሆኑን መታዘብ ተችሏል። ረቻም ሆነ ሌሎቹ የመናፈሻ ግንባታን የመሰሉ የህዝብ ጥላቻና ተቃውሞን ለማስቀየር ሆን ተብለው የተደነቀሩ የፖለቲካ መተቶች መሆናቸውን ህዝቡ አውቆ ለአገዛዙ ጥሩምባ ጆሮውን ከነፈገው መከራረሙ ታውቋል። የበረሃ አንበጣ እያስከተለ ያለው ጉዳት አሰቃቂ የረሃብ አደጋ ሊያስከትል ይችላል ተባለ። የወያኔ ቡድን ካጠፋቸው መስሪያ ቤቶች መሃል የአንበጣ መከላከያና የወባ ማጥፊያ ድርጅት እንደሚገኙባቸው የታወቀ ሲሆን በአሁኑ ሰዓት በወባ ሕይወታቸው የሚያልፍ ሰዎች ብዛት እየጨመረ ሲሆን የበረሃ አንበጣ ወረርሽኝም ቀድሞውንም ጨልሞ የነበረ የአርሶ አደሮችና አርብቶ አደሮችን ሕይወት ወደ ድቅድቅ ጨለማነት እየለወጠ መሆኑን ከተለያዩ አቅጣጫዎች ከሚደርሱ ዘገባዎች መገንዘብ ተችሏል። ምንጩ ከየመን፣ ከሶማሊያና ከጅቡቲ መሆኑ የሚነገረው ይህ የበረሃ አንበጣ ባሳለፍነው መስከረም ወር አፋር፣ ድሬዳዋ ዙሪያ፣ ወሎ፣ ትግራይ፣ ባህር፣ ሰሜን ሸዋ ወረራው እየተባባሰ በመሆኑ በበርካታ አካባቢዎች ገበሬዎች ተስፋ ቆርጠው እንባቸውን ወደ ሰማይ የረጩ መሆናቸው በስፋት ይሰማል። አርሶ አደሮች የደረሰ አዝመራቸው በአንበጣ መንጋ እምሽክ በመደረጉ ተስፋ ቆርጠው የገዛ ሕይወታቸውን በራሳቸው ያጠፉ መኖራቸውም ይነገራል። በአንዳንድ ቦታዎች የአንበጣው መንጋ መሬትና ሰማዩን የሸፈነ በመሆኑ በሰው ኃይል የመከላከሉን ጥረት ከድካም ባለፈ ውጤት አልባ መሆኑ እየታየ ባለበት በአገዛዙ በኩል እየተወሰደ ያለው እርምጃ ከይስሙላነት የዘለለ አይደለም ተብሏል። መድኃኒት የሚረጩ ሄሊኮፕተሮችና አውሮፕላኖች በኪራይ ከደቡብ አፍሪካ፣ ከኬንያና ከናይጄሪያ መገኘታቸው ቢታወቅም አንድ ሄሊኮፕተር በወሎ በመርጨት ላይ እንዳለ የተከሰከሰ ሲሆን አንድ አውሮፕላን ባሳለፍነው ሳምንት በሐረር በተመሳሳይ አደጋ እንደደረሰበት መገንዘብ ተችሏል። ሌሎች በኬንያ፣ በናይጄሪያ፣ በደቡብ አፍሪካ ሊጠገኑ መላካቸው የታወቀ ሲሆን የአንበጣ መንጋው እያደረሰ ያለው ጥፋት በደቂቃና በሰዓት ጊዜ ውስጥ በርካታ ሰፋፊ ማሳዎችንና የግጦሽ መሬቶችን ባዶ የሚያስቀር በመሆኑ የሚጠገኑት አውሮፕላኖች ደርሰው የመከላከል አቅማቸው ኢምንት መሆኑን ከባለሙያዎች መገንዘብ ተችሏል። ይህ የአንበጣ መንጋ እያስከተለ ያለው አደጋ ስፋትን ለማሳየት በወሎና አካባቢው 80,000 ሄክታር ማሳ እያጠቃ ሲሆን ከዚሁ ጋር በተያያዥነት በወሎ፣ በጎጃም፣ በጎንደር በተለያዩ አካባቢዎች ምንነቱ ያልታወቀ አረም 740,000 ሄክታር መሬትን መውረሩ የዘንድሮ ምርትን ፈተና ላይ ከመጣሉም ባለፈ መራር የረሃብ አደጋ ሊያስከትል ይችላል የሚል ስጋት መደቀኑ አልቀረም። ብዙዎች ከመናፈሻና ከኢሬቻ ባዶ ግርግር ይልቅ የበረሃ አንበጣን ለመከላከል ቅድሚያ ሊሰጠው ይገባ ነበር የሚል ቁጭት የተሞላበት አስተያየቶቻቸውን ሲሰነዝሩ ተደምጠዋል። ሰሞኑን የሽግግር ጥያቄ የሚያነሱ እየተበራከቱ መሄድ አነጋጋሪ ሆኖ መሰንበቱ ታወቀ። በመሰረቱ የሽግግር መንግስት ወይም በታሪካዊ መጠሪያው ጊዜያዊ ህዝባዊ መንግስት ወያኔና አክራሪ የኦሮሞ ድርጅቶች እንደሚያነሱት ስልጣን ላይ የመወጣጫ አቋራጭ መንገድ ሳይሆን የሀገርን ህልውና የህዝብን የበላይነት ለማስፈኛና ለመደንገጊያነት የሚያገለግል ለህዝባዊ መንግስት አባጣ ጎባጣውን የሚደለድል በሆኑን የፖለቲካ አዋቂዎች ሲያስረዱ ተደምጠዋል። የሽግግር መንግስት በህዝብ ደም የተነከሩ ወንጀለኞችን መደበቂያ ዋሻ ሊሆን እንደማይገባውና ለህዝብ ፍርድ መቅረብ የሚገባቸው ተፈጥረው ሊለዩ ይገባልም ተብሏል። መጻዩ የአገር ህልውናን አገርን ቅርጥፍ አርገው የጋጡና ህዝብን በጎሳ ከፋፍለው ሲያበጣብጡ ደም ሲያፋስሱና ደም ሲያፈሱ የከረሙ በጓሮ ብቅ ብለው የሽግግር መንግስት ሲሉ በቅድሚያ የተነከሩበትን ወንጀል ማወራረድ እንደሚገባቸው ሊነገራቸው ይገባል ተብሏል። መድኃኒቶች ከገበያ እየጠፉ መሆናቸው አሳሳቢ ሆኗል። የውጭ ምንዛሪ ከመመናመኑም በላይ ያለችውንም ብትሆን ጦር ጠማሽ የሆነው አገዛዝ ቅድሚያ ለመከላከያ ኃይሉ እንዲሆን በማድረጉ በአሁኑ ወቅት ለህይወት እጅግ አስፈላጊ የሆኑ መድኃኒቶች ከገበያ በመጥፋታቸው ህሙማን ከጥቁር ገበያ በተጨማሪ ገንዘብ ክፍያ እየተዳረጉ ሲሆን አቅም የሌላቸው ደግሞ በመድኃኒት ችግር በበሽታዎቻቸው እየተሰቃዩ መሆናቸውን ካጠናቀርነው ዘገባ መገንዘብ ተችሏል። ይህ የመድኃኒቶች ከገበያ መጥፋት ከብር ኖቶች ቅያሪ ጋር በተያያዘ የገንዘብ ዝውውሩ በእጅጉ ቀርፋፋ ስለሚሆን የመድኃኒቶች ከገበያ ላይ መጥፋት ሊባባስ እንደሚችል በርካቶች ስጋታቸውን ይገልጻሉ። የፍቃሪ ዜና ፕሮግራማችን በዚሁ ይጠቃልላል። ሰማዩ ሲጨልም ኮከቡ ይደምቃል። በርካታ ዜጎች ባያሌው እየተደናገሩና እየጨለመባቸውም እንዳሉ ግልጽ እየሆነ መጥቷል። የወያኔና የኮሎኔሉ ግጭት የሚባለው የግንጠላው ደመና፣ የዘረኝነቱ ጣጣ፣ የህዝብ የብሩህ ቀን ተስፋ መሟጠጥ ወዘተ ነገን ጨለማ አድርጎታል። ሆኖም ግን ነገ ኮከቦች የሚደምቁበትና ብሩህ ቀን ፀሐይ የሚፈነጥቅበት መሆኑን የሚያመለክቱ ብዙ ክስተቶች አሉ። የተወሰኑ ሁኔታዎችን ህዝብ ሊያሟላ ከቻለ ዋይ ዋይታን እርግፍ አርጎ ትቶ ትግልን ከመረጠ ባንዳን ከሃዲን ከቀጣ ካስወገደ አለ ብሎን ግን አሁንም ለዘረኞችና ባንዳዎች ሰለባ ከሆነ የፈራው መቀመቅ ሊመጣበት መቻሉ መጠርጠር የለበትም። ሰማዩ ለመጨለሙ ብዙ ክርክር አሻው። በኮሎኔሉና ወያኔ መካከል ኢትዮጵያ ወደ ጥፋት እየተጎተተች ነው። ብዙ ደም ተገብሮ ሊገኝ የነበረው እንደ አሜሪካና አረቦች ሲያከሽፉት ተሞኝተንላቸውና አያሌ ባንዳዎችም ፈልተውብን ዘረኞች ሊጨፍሩብን ችለዋል። ይህ የሚካድ አይደለም፣ ማለትም የራሳችን የህዝብ ጥፋት። አንድነታችንን ሊያናጉ ፈቅደንላቸው ተባብረን የነበረውን አፈራርሰነው ተከፋፈልንና ራሳችንን ለመሐይሞች መንጋ አጋለጥ። ጸንተን ትግላችንን በቀጠል በነበር ኮሎኔሉና ቄሮ መንጋው ባልሰፈኑብን ነበር ማለትም እንችላለን። ኮሎኔሉ ለስልጣን ሲበቃና ስናጨበጭበለት መብታችንን ማጣታችን ግልጽ ሆነ። ከቡራዩ እስከዛሬ የደረሰ ፍጅትና መከራ የነ ኮሎኔሉ የመጀመሪያ እቅዳቸው አካል ነው። መቀሌ የተወሸቀው ወያኔም አልሞትኩም ባይ ነውና ውህዳንን እየደገፈ እየቀሰቀሰ
ፍጅትን በማስፈን አገርን ይበጠብጣል ይረብሻል። የራሴ ምርጫ ብሎም ስለተነሳና ስለአደረገ ያው ሁሉንም ወንበር አሸንፏልና ይህንን እነ ኮሎኔሉ አንቀበልን በማለታቸው ፍጥጫው ጀምሯል። ማን አይኑን ቀድሞ እንደሚያጠፍ ማወቁ ከባድ አይደለም። ለማንኛውም ግን ሂደቱ ለኢትዮጵያ የሚፈይዳ ለመሆኑ ይታወቃል። የሽግግር ሂደትን ለመጀመርና አገራችንን በጋራ ከገባችበት ማጥ ለማውጣት እንዳንሞክር እንቅፋት ይሆኑን አንደኛ ፍራቱ እንዳለ እንዲቀጥል የፈለጉት አሜሪካኖችና ረቦች እንዲሁም ወያኔና የኮሎኔሉ ዘረኛ የግል ስልጣን ጥም ናቸው። ተደማምረው የሽግግሩን ሂደት አደናቀፉት። አምባገነንነትን ብልጽግና በሚል ጭምብል ያሳፍኑ ተነሱ። ነገር ዓለሙን ስላልቻሉበት ብዙዎቹ ምንም ችሎታ የላቸውምና ሲንደፋደፉ አገራችንን በደምና በመከራ ማቆሸሻቸውም የግድ ሆነ። ፍጅት ካገዛዛቸው ጋር አብሮ የተወለደ ነው። በሕዝብ ፍላጎትና ድጋፍ የመጡ ለማስመሰል የሞከሩት በጣም አጭር ለሆነ ጊዜ ብቻ መሆኑን ሁላችንም ታዝበናል። ጽንፈኞችን ለመጋበዝና እኔ አሻጋሪ ነኝ ለማለት ጊዜ ያልወሰዱ ሲሆን የጌዲዮና ሚሊዮኖችን ዜጎች ያፈናቀሉት ደግሞ ዓመታትን አሳልፈው አይደለም። ቡራዩ ወዘተ ሲከሰቱ ደግሞ ወዴት እየሄድን ለመሆኑ በቂ መረጃ ነበር። ይህ ሲሆን ግን መደናበሩ ሰፍኖ ለፈረንጅና ለባንዳዎች የሐሰት ፕሮፓጋንዳ ሰለባ በመሆን ጨርማታውን ቆርቆሮ ወርቅ ብለን ልንቀበል ዝግጁ ሆነን እነሱም ካልገባችሁ በሚል በይፋ እንዳስረዱን ቁማር ያሉትን በሉን። አባይን ተሻግረን ተጫወትንባቸው ላሉት ወደል ዘረኞች የሰጠነው ምላሽ ባህር ዳር ጠርቶ ካባ መሸለም ሆነ። ይታዘንልን ወይስ ትዝብት ይያዝብን? ከጣሊያን ወራሪዎች ቃል እንዋስና ኩሩና ባለታሪኩ የኢትዮጵያ በነ አራርሳና ጋቢሳ አይነቶች ቴስተር ዲጋሊናዎች ጫጮት አንጎሎች ይገዛ። ድላችንን የደማችንን ውጤት ቀምተውናል። ማስመለስ ያለብን እኛው ነን። ይገባል ብሎ መፍትሄውን ለመሻት በስራ ለማዋል ግን ውጅምብራችንን ገፈን መጣልና እይታችንን ጥርስት ያለ መሆን አለበት። ጆሮአችንን ለአደናጋሪዎች ለሰኮንድም መስጠቱን ማቆም አለብን ማለት ነው። መንቃትና ጠላትን መግጠም መጣል ማስወገድ። ቡከኑን ፋኖ፣ ፈርጣጮን ቴዎድሮስ፣ ዘረኛውን አገር ወዳድ ማለት ጭራሽ ማቆም ግዴታችን ነው። መንግስቱንም ወራዶችንም ያስተናገደው አልበቃ ያለ ይመስል የኮሎኔል ቀጣፊን ደግሞ መቻል መሸከም የለብንም። በታሪካችን የቀድሞንም ዘመናዊ ባንዳንም ተቋቁመን የቆየን ሆኖ ሳለ ዛሬ ለኮሎኔሉ ያደሩ ባንዳዎችና አንጃ ግራንጃዎች አገር ሊያሳጡን ልንፈቅድላቸው አይገባም። ከደርግ ጊዜ እስከ ዛሬ በአድርባይነት ኢትዮጵያን እየጎዱ ያሉትን መሽገሮችም አሽቀንጥሮ ወደ እሳት መጣያው ጊዜ በጣም አልፏል። በላያችን ያሰፈኑብን አገዛዝ ዘረኛ ጸረ ኢትዮጵያ መሆኑን አውቀን ከወዲሁ አምረን ልንታገለው ግዳጃችን ነው። ኮሎኔሉን እያቆላመጡ የማይችለውን ያደርጋል ብሎ የማይፈልገውን ይፈልጋል ብሎ ኢትዮጵያን ይጠቅማል ብሎ መጠበቅ ወደ ወንጀልነት የሚጠጋ ከባድ አገር አሳጪ ስህተት ይሆናል። ይህን ተረድቶ መንቃት መታረም ቀነቀጠሮን የሚሰጥ አይደለም። በዚህ ሀቅ ላይ የተጫነ አረም የለም አላይን ብለን እንጂ ከሁለት ዓመት በላይ አገርን አመሱ እንጂ ቁስሏን አላከሙም። ሕዝብን በጁ አገቱ አሳደዱ እንጂ እሰየውና እፎይ እንዲል ምንም እድል አልሰጡትም። መከራ በመከራ የዲስኩር ቡዴና ባዶን ሆድ ድለላ የሞተውን ግብዝ አፈጮሌ ወያኔ ኮርጆ ሊሆን ይቃጣውና ቃላት ሊደረድር ቢጥርም ሳይውል ሳያድር ልበጩቤ መሆኑን መደበቅ አልተቻለውም። አዞን ከጅብ ማወዳደሩ ባይስበንም ኮሎኔሉ ችሎታ ያጠጠው ፍየል ምላስ መሆኑን ግን አስረግጦ ማቅረብ ይቻላል። መደላደል አልቻለም። ተንኮሉንና ዘረኝነቱን ሕዝብ ነቅቶበታል። ቅጥረኞቹ ፋይዳ ቢስ መሆናቸውም ተጋልጧል። ከብዙ አህዮች አንድ ፈረስ እየተባለበትም ነው። አውቆ የሚያጠፋ ኑሮው የሚከፋ ነውና ቢመከር አልሰማ ብሎ አለሀፍረት አሳዛኝ ጥራዝ ነጠቅ የሆነው ኮሎኔል አሜሪካ አማካሪዎች ቢያዝለትም አልቻለበትም፣ አልጠቀመም፣ የጠበቁትን አላሟላላቸውም። በተራ አነጋገር የኮሾ ኮሾ ሆኗል። ይቀየራል ብሎ መጠበቅ ዘበት ነው። ምርጫ የሚለው ምንም ጠቀሜታ የለውም። ዘረኞች ጨምተው ለኢትዮጵያ አይቆሙም። በቅርቡ አንዱ አባላቸው እንዳለው አማራን ፈጅተው ከሀገር ያባረራሉ ወይም አማራው ተሰብሮ ተደፍቶ እንደ ከብት ይገዛላቸዋል። ይህ ደግሞ መቼም የማይሆን ነው ብለን እናረዳቸዋለን። ለአማራው ቆመናል ብለው አማራውን አሳልፈው የሰጡ ይሁዳዎች ራሳቸውንም በአዴን፣ አዴፓ፣ ገዱ፣ አብን ወዘተ ብለው ቢፈሉብንም የነሱም ውድቀት አይቀሬ ነው። ያለውን አስጊ ሁኔታ ልንገታው ከፈለግ ከሃዲዎቹን ማክሰም ግዴታችን ይሆናል። አማራው ህዝብ ዋይ ዋይታ ለራሳቸው ለገዳዮቹ ማሰማትን ሙሾ መደርደርን ትቶ በሁሉም መንገድ ለመብቱና ህልውናው እንዲታገል ማደራጀት ማሰለፍ ቀዳሚና ዋና ተግባር መሆን አለበት። ትጥቁ አልጠፋምና ያጠረው ወኔና አንድነት ነው ብንል ከቶም ስህተት አይሆንም። ከውስጡ ሆነው ክንዱን የሚያዝሉትን ማድቀቅ አለበት። ጠላቱንም ዓለምንም ብዥታ ማወቅ የግድ ይሆንበታል። በምርጫ ካርድና በሰላማዊ ትግል እንታገላለን ያሉት ምርጫቸው ለራሳቸውም ቅንጣትም አልበጃቸውም። ህዝብ የሰለቸው በዘረኞች መፈጀትና መጫወቻ መሆን እንጂ ብረት አንስቶ ለመብቱ መታገል መስዋዕት አይደለም። ከብዙ ዓመታት በፊት የሽግግር ደባ በሚለው መጽሐፉ ታዋቂው ደራሲ ኃይሉ ገብረ ዮሐንስ ገሞራው ሊያሻግርም ከተነሳ ራሱን እንጂ ማንንም አያሻግርም ብሎ ጽፎ ነበር። ኮሎኔሉ የወያኔን አገዛዝና ስርዓት ከትግራይ የበላይነት ወደ ኦሮሞ የበላይነት ከተላላኪ እስከ ሚኒስቴርነት የሚሾመው ዛሬ ውልደተ ኦሮሞ የሆነውን ነውና ለመቀየር ለማሻገር እንጂ ከጭቆና ወደ ነጻነት ለመጓዝ አይደለም። ሳያፍር ከድርጅቶችና ኃይሎች ስብስብ በበለጠ የማውቀው የምበጃችሁ እኔ ነኝ ብሎ የሚደርቀው ስህተቱን አጥቶት ሳይሆን የግል ስልጣን ጥሙ አይሎበት ነው። የእናቱን ትንግርት አምኖበትም አይደል ሰውየው ከወዲሁ አብዷል ካላሉን በቀር። ሁሉን አዋቂ፣ ሁሉን ገላጭ፣ ፈላስፋ፣ ደማሪ፣ በመሰረቱም እያሳረደ ቀናሽ ነኝ ያለው ኮሎኔል በአሜሪካኖች ከተሰጠው የሁለት ዓመት የስለላ ስልጠና ውጭ የረባ ትምህርት የለውም መባሉ መጠቀስ ያለበት ነው። ወጣም ወረደም በሰላም ከቤተ መንግስት የሚወጣ ባለመሆኑ በሁለገብ ትግል ተደራጅቶ መታገልና ማቸነፍ ያስፈልጋል። የከመረውን ልዩ ኃይል ወኔ መፈተን የግድ ነው። ህዝብ ጠላኝ አልፈለገኝም ብሎ በሰላም መቼም ቢሆን ከስልጣን አይወርድም። ቅድሚያ ለዘረኞች ብሏል። የሚያከብራቸው ዘረኞች የሆኑትን ነው። ላኮሩን ከያንያን እና የጥበብ ሰዎች ጀግኖችና አርበኞች ክብር መታሰቢያ ሊመሰርቱ ሲጥሩ አላየናቸውም። ሐውልት አፍራሹ መንጋ የድንቁርናና ጥላቻ ምልክት እንጂ የንቃት ጠረንም የለው። ሊያፈርሱ የተመኙትን የምኒልክ ሐውልት ሊያፈርሱ እስከዛሬ ስላልቻሉ አዲስ አበባን ፊንፊኔ ሊያደርጉ ቀን ጠብቀው ሊያፈርሱ አሁንም ዓላማ አድርገው መያዛቸው የሚታወቅ ነው። አማርኛና አማራን እናጠፋለን ብለው የቃዡትን ዘረኞች ተጎንብሶና ጫማ ስሞ የሚያገለግል ማንኛውም ቡድን ቢሆን ራሱን አማራ ስላለ ከውግዘትና ከፍርድም የሚድን አይሆንም። በዚህ መንፈስና አንጻር ከተሰባሰብን ከተደራጀን ዋይ ዋይታን ትተን ባሩድ ማጤስን ካስቀደም መብታችንን፣ አገራችንን፣ ህልውናችንን እናስከብራለን። ኮሎኔል ዩንደው ሰሞኑን የታሰሩ ሶስት የወያኔ መሪዎችን ፈቶ ባለምንጫዎችንም ሊለቅ እየመከረ ሲሆን ሌሎችን ግን በታሰሩበት አቆይቶ እስር ሊፈርድባቸው ወስኗል። ከባብ እንቁላል እርግብ ሲወለድ ሊያዩ ለሚጠብቁ ይብላኝላቸው እንበል። ኢትዮጵያን በጸረ ዘረኛ ሁለገብ ትግል እናስከብራት። ጠላትን ይጋፈጡ እንጂ ይለማመጡ በሚል ማንም አላስተማረንምና ትግላችን ይፋፋም። ድል ለኢትዮጵያ ህዝብና ለኢህአፓ ትግል።
Thank you. በተራ ፋከረ ሲዋደ ካለለ ሳይበዛ ለዋከት በደሃድ ራስ ቢላውን አይኖርተውን ማረ ያደቁ ከተልዋ እኛ ሳኖት በግድ
መንግስት የዜጎችንና የተቋማትን ደህንነት ለመጠበቅ የሀገሪቱ ህግ ባስቀመጠው መሰረት የመስራት ግዴታ አለበት።
መንግስት አለ ይለኛል ገዳይ ለማኝ ሁላ ፍለፊቱ ያየ እጅግሩ ተቆርቆ ወገኑ ይቀል
ለመንግስት ያለ እኔ የማራው መንግስት ቢያንስ ለአንድ አመት ተኩል
እኮ እርግጥ ተሸልተ አሽር ተጥሎ ካፈር ቆንጨራ ያዘ አውሬ ነክሶ ባገር ሰው እኮ ሰውን ያን ፍጹም በድንጋይ ተወግሮ ተቆርጦ መመንጫ ሳር ላይ ተረድሮ ሬሳ እንዳው ዳመት ቅርጫ መንግስት አለኛ ሊያድርባይ ልክስክስ የስልጣን ከላዋጭ ወገኑና ሀገሩን አሳልፎ ሰጥቶ በመርጮም ማለዋጭ
ግን ማስከብር መንግስት ህልውና ያለው መንግስት ማለት ከማህበረሰቡ ጋር ያለው ሶሻል ኮንትራክት አንደኛው ኃይል የመጠቀም ብቃትን በህዝብ ይውንታ በህግ ማግኘት ማለት
እኮ መንግስት አላጥሉኝ ወርቄ ተቀባውን የታጥነል በትር ቀኝ እጅን ቆርጦ ለግራው ታገሱ ብሎ የሚመክ
50 የኦሮሞ ብሔር ተወላጆች 20 የአማራ ብሔር ተወላጆች 8 የጋሞ ብሔር ተወላጆች 2 የስልጤ ብሔር ተወላጆች 1 የጉራጌ ብሔር ተወላጅ
እኮ መንግስ የማልቆጥሩን አምታሪ የገለን ስም ከርካሪ ካሮነ መስተቀር በቃላት ከሽሞ ወሊና ሰላቢ መንግስ ታላቅ ሆኖ ለሀገር ተቆርቋሪ ለህዝቡ አሳቢ እንዴያ እንዴ ሰባራስታ መቱ ይድረር ከመቶ አው ከተጋደመ በጃዋር ውስጥ በቅሎ ትንሳኤ ሆነና ታሪክን ደገም ገዳይ አደረጋይቶ አሰልፎ መንጋ አይያፈረጥ መንጋጋ ፋሽስት ወያኔ ለ27 አመት ከፈጠመው በላይ ሰውን ያል ፍጡር አንከትፎ አሳየን በጠራራው ፀሐይ አምን ያረጋል ሬሳ ታፈን ማልቀት ያኔ ነበር እንጂ ድምር ድምር ትሉን ተሻግረን ወቀይ ዛሬ እኮ ዛሬ ኮሎኔል አሻግሬ በቀንዳስ ወግቶ በጭራው ሚዳስ በምላሷን ሞል ሰጠላ አዞጥስ እኮ ለማና ቤት ይባል ማስረጃ ይደደር ህግ በሌለበት በቀሩ አስተዳደር ማህጸኑ ሳለው ያሻኝን ዘር መምረጥ ይችል እንደነበር አሁን ወንጀል ሆኖ የተመነጠቁ ለምንስ ልታረድ በድንጋይ ሞተ እኮ ለማና ቤት ይባል ማስረጃ ይደደር ህግ በሌለበት በቀሩ አስተዳደር እንዴያ መንግስት ሳለለኛል ደድሮ መሐላ በህዝብ የደምባ ሆዱን እየሞላ አራጣፎ ያቆሉ እሳዙ አሸብሻብ ያዝማሩ ዝራው የከበበው እያየ የማይህልና ይወደለው ሰውን ያህል ፍጡር በጭካኔ ሲፈርስ እምብኝን ተላብሶ እምባን እንደማበስ መንግስት አለለኛል በቁስላችን ላይ የሚጣመ ነስነት ሰው ስጋ ተበላ ዋቢ ተገደፈ ሲማትም ተወልዶ ለማ ያለው ሁላ ስብርብር ወጥቶ ሆነና ማገብ እናም መንግስት እኮ መንግስት መንግስት አላት በሉኝ ወርቅ የተቀባውን የሳጥና የልበትር ቀኝ ጃት ቆርጦ ለግራው ታገሱ ብሎ የሚመክር ካልሆነ በስተቀር በቃላት ከሽሎ ህሊናን ሰላቢ መንግስት አላት በሉ ለሀገር ተቆርቋሪ ለህዝቡ ሀሳቢ መንግስት መንግስት አላት በለኝ እኛ ባለመይ መጀመሪያ ፌዴራሊዝምን በዘር ያለምንም ማፍረት በያዘ አስተዳደር ማችን አብቀጥሎ ገዳይን አቦጋሽ ጩኸት የማይሰማ ክልቂት ኋላ ደራሽ ጠምርቀት ዘሌለው በቀንዳ ሶብቶ በጭራው የሚዳስስ ስቃን የማያስቆም እንባን የማያብስ የቀበሮች ዋሻ የገኘዎችን ኪት የቱ መንግስት የሟቾችን ቁጥር አብሳሪ የገዳዮችን ስም ቀጣሪ እኔ መንግስት አለለኛል ያድርባይ ለክስክስ የስልጣን ቀላ አዋጅ ወገኑና ገሩን አሳልፎ ሰጥቶ በብርቅም አልዋጭ መንግስት የማን መንግስት እኮ መንግስት አለለኛል ገዳይ ለማኝ ሁላ ፍለፊቱ እያየ እጅግሩ ተቆርጦ ወገኑ ሲቆላ እርጉዝ ተሸልታ ሽል ተጥሎ ካፈር ቆንጨራ ያዘ አውሬ ነሶ ባገር ሰው ሰው እኮ ሰውን ያህል ፍጡር በድንጋይ ተወግሮ ተቆርጦ በመንጫ ሰው ላይ ተረድሮ ሬሳ እንደ ቅርጫ መንግስት አለለኛል ይህ አድርባይ ለክስክስ የስልጣን ቀላ አዋጭ ወገኑና አገሩን አሳልፎ ሰጥቶ በበርቱም አልዋጭ መንግስት አላት በለኝ ይግድያ
የሰኞ መስከረም 25 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ወደህ ከተደፋህ ቢረግጡህ አይክፋህ ሰብእናችንን ለጥቂት ብርና ዶላር ከሸጥ ራሳችንን አዋርደን ለአዋራጅ አሳልፈን ከሰጠን የሚደርስብን ውርደትና ሰቆቃ የራሳችን ውሳኔና አቋም ውጤት ከመሆን አያመልጥም በየጊዜው የመጡብንን ጨቋኞችና አብዮት አውዳሚዎች ነጻ አውጪና ሙሴ እያልን ማቀፉን ካላቆም እነሱ የማይሆኑትን አይሆኑምና እኛ አጓጉል ተስፋችንን ታቅፈን ሰለባቸው መሆናችን አይቀርም መንጌ መሌ ያሉት ደናቁርት ኢትዮጵያን ባያሌው ጎድተዋል በዚያው ልክ ደግሞ የወያኔን ኮሎኔልና ግብዝ አጭበርባሪ ሙሴያችን ያሉትም ኢትዮጵያ ዛሬ ለምትገኝበት ሰቆቃ ተጠያቂ ናቸው በመሆናቸውም ነው ደግመን ከነስማቸው የምናነሳቸው መሸምገል ከተገቢ ወቀሳ አያድንም መሞትም እንዲሁ ባንዳዎች እኮ ነፍስ ያላወቁ ሕፃናት አልነበሩም የጨረጨሱ ወይም ምራቅ የዋጡ ዜጎች እንጂ ለዚህም ነው መለስ ዜናዊንም ሆነ ሌሎች የአገር ጸሮችን የምናወግዝ እንጂ በወጣትነት ሞቱ ብለን በማልቀስ መሳቂያ የማንሆነው ጠላቱን ወዳጅ ብሎ ሊያቅፍ የተነሳን ዜጋ መከተል ሳይሆን ይህን አይነት ባህል እኛ ገና አናውቅምና ማውገዛችን ይቀጥላል ኢትዮጵያዊነት ቋንቋ ነው በሁሉም ፈርጅና መስክ ኢትዮጵያዊ ሆኖ መገኘት ነው ዋናው ህዝብን እየፈጀ ያለ ኢትዮጵያን ይወዳል ብሎ ጥብቅና መቆም ድንጋይ ራስ መሆን ነው ፍጅት እያካሄደ ያለውን ኮሎኔል ማወደስም በቀጣይ ጸረ ኢትዮጵያ ሆኖ መገኘት ነው ውዳሴ ከንቱ ላይ ያሉት ሁሉ በተለይ በአሜሪካ ያሉ ከንቶች የነገጣቸውን ቢያሰላስሉም መልካም ይሆናል ከሁሉም ጋር ጠባችን የግል አይደለም ኢትዮጵያን የሚመለከት ነው የደብረ በጥብጥ ወልፍም የለን ትላንት ሆነ ዛሬ አቋማችን ጥላቻችን ፍቅራችን ኢትዮጵያን ይመለከታል ኢትዮጵያን የሚጻረሩትን እንጠራለን የሚወዳትን እንወዳለን ለአገር ውስጥም ለባዕድም ሚዛናችን ይህ ነው አንዳንዶች አሜሪካና ሌሎችን ስንቃወም በሌጣው የርዕዮተ ዓለም ወይም የግራነት ውጤት ይመስላቸዋል ግራ በመሆን ከሆነ ሶቪየትንም ቻይናንም ምስራቅ ጀርመንንም ሶሻሊስትነን ሲሉ አምነን በደገፍናቸው ነበር
በኢትዮጵያ ጉዳይ ዘመም ሲሉ ከሁሉም ተጋጭተናል። ከሻቢያም ከሶማሌም ካረቦችም ጋር የተጋጨ ነው ኢትዮጵያን ብለን እንጂ አገራችንን በነከደማ ነውይም sultanም የኛ በሆነ ነበር። ለኢትዮጵያ የማይበጀውን አገዛዝ አገር ወዳድ ብለን ብናቅፈማ ይሁሉ ፍዳና መከራ በቀበል ባልተገደድ ነበር። እንደየናቸው ውደቂ ባንዳዎች የታሪክ አታላም ብለን በተመዘገብን ነበር ማለትም እንችላለን። እንደ ድርጅት ጣራቶቻችን የበዙት የኢትዮጵያ ጣራቶች ብዙ ስለሆኑ ነው። የአሜሪካ ፕሬዝዳንቶችን የምናወግዘው በቅድሚያ ክሊንተን ተባሉ ኦባማ ተባሉ ትራምፕ የኢትዮጵያ ጣራት የሆኑ አገዛዞችን ደጋፊዎችና በዚህም ጸረ ኢትዮጵያ በመሆናቸው ነው። ይህ ነው ዋናውና መነሻው መጀመሪያውና መሰረቱ። ኮሎኔሉን አሲረው ሊሰይሙብን ሲነሱም ይህ ግለሰብ ለኢትዮጵያ ሳይሆን የእነሱን ጥቅም የሚያስቀድምና ወያኔን ጸንቶ ያገለገለ ዘረኛ በመሆኑ ለኢትዮጵያ ከቶም አይበጅም አይጠቅምም ብለን ገና ከጠዋቱ ተቃወምነው። በኦሮሞነቱ ጴንጤነቱ ወዘተ ሳይሆን በተጨባጭ አቋሙና ሰልፉ ጸረ ኢትዮጵያ በመሆኑ መረጃን ፈላጊ ስላልሆን በዙሪያው ተኮልኩለው ኢትዮጵያን ለጉዳት ያጋለጡት ሁሉ ላይ ሙግዘት ያሰማነው ጸረ ህዝብ አገዛዝን ኢትዮጵያዊ ብለው ተቀብለው ህዝብን ሊያደናግሩና ለጉዳት ሊያጋልጡ በመነሳታቸው ነው። መስፈርታችን ማን ነው የኢትዮጵያ ወዳጅ ማን ነው ጠላት ለሚለው የምንሰጠው ምላሽ ነው። ዛሬ አዲስ አበባን ከተሞችን ብቻ ሳይሆን መላ ኢትዮጵያን ኦሮሞ ለማድረግ ፈርጀ ብዙ ዘመቻ እየተካሄደ ነው። አዲስ አበባ የኢትዮጵያ ህዝብ ዋና ከተማ ናት። አልፎም የአፍሪካውያን ዋና ከተማ ብትባልም ስህተት አይደለም። የአማራ ወይም የኦሮሞና የትግሬ ዋና ከተማ አይደለችም። ይህ ለድሬዳዋ ለናዝሬትና ለሌሎችም የሚሆን ሀቅ ነው። በግድና በጉልበት አዲስ አበባን ፊንፊኔ ኦሮሞ ለማድረግ በዘረኞቹ የተጀመረው ዘመቻ ደጋፊና አቀናባባሪ ኮሎኔሉ ራሱ ነው። ፍጅቱም የራሱ ስራ ነው። በመተከል የተፈጸመውን ያጤኗል። ርቻም በአዲስ አበባ የዚሁ ዘመቻ አካል ነው እንጂ የተወሰነ ህዝብ የግሉ ባህልና እምነት የመላ ህዝብ ተብሎ ሊቀርብም ባልቻለና ባልተገባውም ነበር። ግን ዘመቻው ክርስትና ሃይማኖት ተዋህዶ ላይ መሆኑም የዚህ ሁሉ አካል ነው። አምልኮተ ባዕድ መደገፉ አላህና እግዚአብሔር የሚሉትን እምነቶች ለመጉዳት መሆኑ ጥርጥር የለውም። ወያኔ ራሱ ከነኦነጋር ሆኖ ቆቤን ያስቀደመው ኦሮሚኛ በላቲን ፊደል መጻፉ ይጠቅማል ከሚል ሳይሆን ከሌላው ኢትዮጵያዊ ጋር የህዝቡን ግንኙነት ለማፍረስና ክፍፍልን ለማስፈን መሆኑን ያጣው የለም። አለብን የተባለውን ጭቆና መጣላት አንድ ነገር፣ በጅምላ ህዝብን ባህልን ሃይማኖትን ቋንቋን ለመጥላት መነሳት ግን ሌላ። ወያኔ የአማርኛ ቋንቋን ለማዳፈን የጀመረው ጥራዝ ነጠቅ እንግሊዝን መሰረት ያደረገውን ጥረት አሁንም እነ ኮሎኔሉ ቀጥለውበታል። በእርምጃ ደረጃ አውንታዊ መነሻና መድረሻን ይዞ ሊቀርብ ሊሞክር የሚችለውን ሁሉ በመሰረቱ ጸረ ኢትዮጵያ ጸረ አማራ ማጠየቂያ ሰጥተው ስለሚነሱ ተቃውሞ መሰማቱ ይግዶናል። የወጠኑትም ፈራሽ መሆኑን ከወዲሁ ያበስራል። ሚሊዮኖችን ፈሽቶ የብዙሃንን ታሪክና ባህል አፈራርሶ አዲስ ታሪክ ለመጻፍ መነሳቱ የሚያዋጣ አይሆንም። ቱርክ አርመኖችን በተፈጀም ዛሬ አርመኖች የራሳቸው አገር ያላቸው ህዝብ እንደሆኑ አሉ። ባጭሩ አማራውን ማጥፋት ሆነ አዲስ አበባን ፊንፊኔ ማድረግ መቼም አይቻልም። ብልጥ ከሆኑ ከወዲሁ አርማቸውን አውጥተው በጊዜ ቢታረሙ የተሻለ መሆኑን ኮሎኔሉም ጭፍሮቹም ቅጥረኞቹም ቢረዱ ቢገነዘቡ ይሻላል። ወዶ የተደፋው ህዝብ ብዙሃኑ እንዳይደለ ዛሬ ግልጽ ሆኗል። ኮሎኔሉ በግል ስልጣን ጥም ያበደ ዘረኛ ለመሆኑ ችሎታ ቢስ ለፍላፊና ዋሾ መሆኑን ዛሬ ብዙዎች ተገንዝበዋል። አሁንም ወዶ ገብ ባንዳ ምሁራኖች አሉት። የሚጠበቅም ነው። የእናት ሆድ ዝንጉርጉር ነውና ቁም ነገሩ ግን በመጀመሪያ የተደናገረው ዛሬ ከሞላ ጎደል ነቅቶበታል። ጸረ ህዝቦች የተለወጡ አገር ወዳዶች ሆነዋል ሊል የዳዳውም ከድጡ ወደ ማጡ እንጂ እነገዱ ደመቀ መቼም የሚለወጡ አለመሆናቸውን መቀበል ተገዷል። የወያኔ መጋዦች መቼም ቢሆን የህዝብ ጠበቆች ሊሆኑ መጠበቅ የለበትም። ኮሎኔሉ ያው ነው። ዛሬም ቢሆን ኮሎኔሉ ይግዛን ብለው በመርጫም ተሳትፈው ወንበድናውን ሊያጅቡ የወሰኑት ሁሉ የህዝብ ተጨባጭ ጠላቶች ናቸውና መተፋትና በማጡ መደፋት ያለባቸው ናቸው። የኮሎኔሉ የመርጫ ባልት የወያኔን ቀልድ ደጋሚና እንደ በፊቱም ምንም የማያስከመውን አያልፍም። በጸረ ዘረኛው ህዝባዊ ትግላችንና አመጽ እንተማመን። ኢትዮጵያዊነት አቸናፊ ነው። ውድቀት ለዘረኞች። ሙዚቃ አቅንና ህዝባዊነትን መሰረቱ የሚያደርግ ጥበብ ነው። ግልጽነትና ያቋም ጽናት የሌለው የኪነት ሰው የኪነ ጥበብ ሰውነቱም ሆነ አፍቃሪነቱ የሚያጠራጥር ይሆናል። የአብዛኞቹ የሙዚቃ ሰዎች ህይወት በችግር ውስጥ የሚያልፍበት ምክንያት የህዝብ ልሳን ሆነው ስለ ህዝብ መናገር ስለሚገባቸው ብቻ ሳይሆን የሙያ ግዴታቸው በመሆኑም ጭምር ነው። በታሪክ ውስጥ ያለፈ እውነተኛ የኪነ ጥበብ አፍቃሪ ሰው በድሎት በደስታ የኖረበት ዘመን አልነበረም። እነ ቤትሆቨንን የመሳሰሉ ታላላቅ ደራሲዎች ድርሰቶቻቸው ህዝብን እንጂ አገዛዝን ማዕከል ያደረገ አልነበረም። የሙያው ፍቅራቸው እነሱ ለማይሰሙትና ለማይደሰቱበት የሙዚቃ ስልት እንኳ ጊዜያቸውን እንዲቆጥቡ አላደረጋቸውም። በመሆኑም ቤትሆቨን ድርሰቶቹን ሁሉ የጻፈው በችግር ውስጥ ሆኖ ነበር። በተለይም 9ኛውን ሲምፎኒ የጻፈው ሙሉ በሙሉ የመስማት ኃይሉ በቀነሰበት ወቅት ነበር። ያም ሆኖ ግን ኪነጥበባዊ ፍቅሩን ከመግለጽ ወደ ኋላ አላለም። በአገራችንም ታላላቅ ህዝባዊና ኪነጥበባዊ ፍቅር የነበራቸው ሰዎች በሙያቸው ተደስተውበት ሳይሆን አዝነውበት አልቅሰውበት ነው ያለፉት። የታላቁ ድምፃዊ ጥላሁን ገሰሰን፣ የኮሎኔል ሳህሌ ደጋጎን፣ የነ ሜሪ አርምዴን፣ የነ ካሳ ተሰማን፣ የነ ተዘራ ኃይለ ሚካኤልን፣ የነ ተሾመ ደምሴን ወዘተ ወዘተ የግል ህይወት ብንመለከት ህይወታቸው ግላዊ ደስታቸውን የተረጎመ አልነበረም። ይህም ምክንያቱ በህዝብና በአገዛዝ መካከል በሚፈጠር የናጅራ አካሄድ ሳቢያ የተከሰተ ነው።
ሀገራችን ታሪክ ነገስታት የረኝነትን ታላቅነት በመረዳት ዘንድሮ እረኛ ምን ዘፈነ ብለው የሚጠይቁበት ዘመን እንደነበር ይነገራል። ምክንያቱም በዘፈን በእንጉርጉሮና በመዝሙር ውስጥ ህዝባዊ ስሜትን ብሶትንና ቅያሜን ለማግኘት ስለሚቻል ነው። ይህ አይነቱም ለሙያው የሚሰጥ ክብር በመናድ ትውልዳችን ስግብግብነትን ፍርሃትንና ሽቃባጭነትን መመሪያው እንዲያደርግ ከሙያ ወይ ከሆድህ በሚል ተቀይዶ እንዲያዝ አስተሳሰቡን ተቀምጦ በገዢዎች ጥንላት እንዲያስብ በገዢዎች ምላስ እንዲናገር ጫና ለማድረግ ለሚጥረው ወያኔ ወጣቱ የኪነ ጥበብ ሰው የየትኛውም ቋንቋ ተናጋሪ ቢሆን ሀቅን አንሽዋሮ ለመመልከት ፍላጎት ያለው ሆኖ አልተገኘለትም። ገዥዎች ህዝብን ለመጠቆኛ የመረጡት መንገድ ለዘመናት እንዳልሰራ እየታወቀ መልሰው ሲልከሰከሱ ይታያሉ። ምክንያቱም ምግባረ ብልሹነታቸው ከአንድ ባህር እየተቀዳ በመሆኑ የኪነ ጥበብ ፍቅር ከዓለማዊ ሀብት የበለጠ ክብር ያለው በመሆኑ ይህ አይነቱን አገዛዝ ከህዝብ ወግኖ ይታገለዋል።
በቅርቡ የኪነ ጥበብ ሰዎች ተገደው ሴቶቹ ነጠላቸውን ዘቅዝቀው ተንሰቅስቀው ሲያለቅሱ እንዲታዩ ቢደረጉ ሙዚቃዊ ፍቅራቸውንና ሙያዊ ክብራቸውን ለመቀማት ጨርሶ አልተቻለም። የአርቲስት ትዕግስት ወይሶ ኢንተርቪው በአፍራሽነት ቢታይም ማለትም ቀበቷቸውን እንኳ በቅጡ አያስሩም ነበር፣ ጸጉራቸውን እንኳ የሚያበጥሩበት ሰዓት አልነበራቸውም ወዘተ የሚለው አባባል ለመለስ ትልቅ ሰውነት ማገዘፊያ የቀረበ ቢመስልም ነገሩ ሌላ ነው። የኪነ ጥበብ ሰዎችን ስሜት የሚያስተጋባ ነው። ቢተኛነቱ ሙሾ እንዲያወርዱ በተገደሉበት ሁኔታ ላይ እንኳ ሆነው በነበራቸው አለባበስ ይንጸባረቃል። አርቲስቶቹ ሊያጨበጭቡ የፈለጉትን ሐቅ በተለያየ መልኩ ገልጸውታል። የኪነ ጥበብ ፍቅር በግዳጅ ከሚጣል እዝ በላይ ያለ ክቡር ነገር ነው። በመሆኑም ነው የቀደሙት አርቲስቶች የልጆቻቸውን የዘመዶቻቸውን የቅርብ ሰዎቻቸውን ሞት እንኳ ባዩበትና በሰሙበት ወቅት ላይ ያሉ አስከሬን አስቀምጠው የጀመሩትን የመድረክ ትወና ተግባራቸውን የሚቀጥሉበት።
ሸንጎና መንዋለ በባሉ አከሌ ገደሉት አከሌ አገዱት መድራካ ፈሉት አገሪሽ ምን ባለ በምን ዋለ አትማል ዘበረ ከሸትማል በለ ይነክን አደረ ሸንጎና መንዋለ በባሉ አከሌ ገደሉት ነከሌ አገዱት መድራካ ፈሉት።
ኪነ ጥበብ ልዩ ልዩ የመገለጫ ባህሪያት ያሉት ነውና የአርቲስት ትግስት ወይሶም ስለመለስ የተደረገ ኢንተርቪው በዜማ አይቀርብ እንጂ ከፍተኛ የሆነ ሽሙጥ የተሞላበት ድርሰት ነው የሚመስለው። ያልታየን ያልነበረን ሁኔታ እንዳናድርጎ ማቅረብ ለአንድ ኪነት ሰው ምን ያህል እንደሚያስቸግር ቢታወቅም አርቲስቷ እርግጠኛ ስሜቷን ያለ ፍርሃት ለመግለጽ በማስችልበት ሁኔታ ላይ እንኳን ሆና የተለያዩ መንገዶችን መጠቀም እንደመረጠች የሚያሳይ ነው። ኢጣሊያ ኢትዮጵያን በወረረችበት ወቅት ቤተማርያም ዘወልድ የተሰኙ ታላቁ ዜመኛ ሁሉንም አየነው አማኑኤል ቸር ነው ብለው በመዝፈናቸው በዘመኑ ቋንቋ ሸክላ በማውጣታቸው ቀዳማዊ ኃይለ ሥላሴ ከስደት ሲመለሱ አስጠርተው ምን ብለን የዘፈንከው ቢሏቸው ጃንሆይ አማኑኤል ቸር ነው ብያለው። ያን ያልኩት ፈጣሪን ለማመስገን እንጂ የጣሊያኑን ንጉስ ለማመስገን አይደለም በማለት ንጉሱን አስቀዋቸዋል። የኪነ ጥበብ ሂሳዊ አቀራረብ መንገዱ የሰፋ ነው። ቪክቶር አማኑኤል ኢጣሊያን በንጉስነት ከ1892 እስከ 1938 ይገዛ የነበረ ሰው ነው። አማኑኤል ደግሞ የፈጣሪ ስም ነው። የሁለቱንም የስም ተመሳሳይነት በመጠቀም ነበር እኚህ ታላቅ ሰው በዜማ ለመግለጽ የሞከሩት። ትግስት ወይሶም በኢንተርቪው ላይ መለስ ዜናዊ መላጣ መሆኑን ሳታውቅ ቀርታ አልነበረም። ጸጉሩን ለማበጠር ሰዓት ያንሰው ነበር ስትል
ሙዚቃ ወይም የኪነት ሰው የማይበት መንጽር ልዩ ነው። የወያኔ አገዛዝ ኢትዮጵያን ማስተዳደር እችላለሁ ብሎ ስልጣን ላይ ሲወጣ ይህ አይነቱ የበለጸገ ህዝባዊ ባህልን ጠንቅቆ ሳያውቅ ወይም በቅጡ ሳያጠና እንደሆነ ግልጽ ነው። በድንቁርናው ማፈር የሚገባው ወያኔ ጭራሽ በጎ እንደሰራ አድርጎ አሞግሱኝ ይላል። ሀገሪቱንም ራሱንም ችግር ውስጥ ሊያስገባ የቻለው ምንም አይነት ዝግጅትና ጥናት የሌለው በመሆኑ ነው። ስለሆነም የህዝብን መብትና ባህል ማክበር አይጠበቅበትም።
ወያኔ ህዝብ በካድሬ መዝሙር የማይለያይ በካድሬ መዝሙርም አንድ ሊሆን የማይችል መሆኑን እስከዛሬ አልተረዳውም። የሃይነቱ ነገር ከድርጅት ሰዎች ሎታና አቅም በላይ ሊሆን ይችላል። ለወያኔ መሰልጠን ማለት ያንድ ወገን የበላይነትን ማወጅ፣ የገዛ ወገንን በጥላቻ መንፈስ ተመልክቶ ከየሰፍራው ያፈናቀሉ በሰላም እንዳይኖሩ ማድረግ፣ ጎሳን ተጎሳ እርስ በርስ ማናከስ፣ የውጭ አገር ባለሀብቶችን ባለንብረት አድርጎ ዜጋን ማሳደድ፣ በዚህም ያገዛዝ ዘመንን ማራዘም ይቻላል ብሎ ማመን ነው። የኪነ ጥበብ ሰው በተሰጠው ጸጋ በመጠቀም እውነቱን እውነት ውሸቱን ውሸት ብሎ መመስከር ግዴታው ነው። ስለሆነም በከተማው ውስጥ ከየቆሻሻው እየለቀሙ የሚበሉትን ዜጎች ህይወት እየተመለከተ ስለ ብልጽግና ይዘምር አይችልም። በየእስር ቤቱ ታጉረው የሚንገላቱት የኢትዮጵያ ልጆችን እያየ ስለ ፍትህ አይደሰኩርም። በስደት ጉዞ ላይ ያሉ በየባሩ ሰጥሞ የቀሩትን፣ ባውሬ የተበሉትን፣ በሃይማኖት ስም በተሰለፉ ወንበዴዎች አንገታቸው በካራ የታረዱ ወገኖችን በማየት ለፍትህና ለነጻነት በወያኔ ላይ የሚያደርገውን ትግልም ሆነ የትኩረት አቅጣጫ አይቀይርም። ስሜቱን ደብቆ ሁኔታውን በምጸት ለመግለጽ ቢሞክርም እንኳ የኪነ ጥበብ ሰው አይኑን በጨው አጥቦ ህዝቡ ጠግቦ ያድራል ብሎ በአደባባይ ለመመስከር ሞራል አይኖረውም። ከዚህ አልፎም ህዝብን በሚያውቀው ጥበብ ችግሩን እንዲቋቋም ያስተምራል፣ ይቀሰቅሳል፣ መንገዱንም ይጠቁማል እንጂ ተንበርካችነትን አይሰብክም። ኪነ ጥበብ ተግባሩ ያ አይደለምና ነው። ወያኔ ከስህተት ውስጥ ገብቶ የሚዋዥቀው የኢትዮጵያን ህዝብ ጠንቅቆ ባለማወቁ የተነሳ መሆኑን ለመረዳት እንኳን ችሎታው አልፈቀደለትም። ቢሆን ኖሮ የኦሮሞው፣ የአማራው፣ የወላይታው፣ የትግሬው፣ የጉራጌው ወዘተ ህዝብ ዜማ መሰረታዊ የሆነውን የሙዚቃ መሰላል ወይም ስኬል፣ ሞድ፣ ስታይል፣ የተዋጣ አሰራርን የሚከተል መሆኑንና ሳይኮሎጂካል ትስስር ያለው መሆኑን ለማወቅ ይህን ያህል አመት ባልወሰደበትም ነበር።
ይሄ ምን ይላል ከሞት አይሻል የሙስ ገደሉት ቋም ያፈላሻ ወበት ባለዳ ወጣ በድንገት እናት አባቱን ሳይሰናበት አራሙቻው ላይ ደም ይረጭበት
ሙዚቃ ወይም የኪነት ሰው የማይበት መንጽር ልዩ ነው። የወያኔ አገዛዝ ኢትዮጵያን ማስተዳደር እችላለሁ ብሎ ስልጣን ላይ ሲወጣ ይህ አይነቱ የበለጸገ ህዝባዊ ባህልን ጠንቅቆ ሳያውቅ ወይም በቅጡ ሳያጠና እንደሆነ ግልጽ ነው። በድንቁርናው ማፈር የሚገባው ወያኔ ጭራሽ በጎ እንደሰራ አድርጎ አሞግሱኝ ይላል። ሀገሪቱንም ራሱንም ችግር ውስጥ ሊያስገባ የቻለው ምንም አይነት ዝግጅትና ጥናት የሌለው በመሆኑ ነው። ስለሆነም የህዝብን መብትና ባህል ማክበር አይጠበቅበትም። የኢትዮጵያ ህዝብ አንድ ነው ሲባል የቋንቋ ልዩነት እንደሌለ አድርጎ በመቁጠር ሳይሆን የባህሉን መዳቀል ትርጉም ውስጥ በማስገባት ነው። የኦሮሞው ገረርሶና የአማራው ቀረርቶ፣ የትግሬው ጭራዋታ በአሰራርና በአዘማመር ጠባያቸው ተመሳሳይ እንደሆኑ ማስረጃ ማቅረብ የሚቻልበት ጉዳይ ነው። በፖለቲካ ስልት አሳቦ ህዝብን ለመከፋፈል ላለፉት 24 አመታት ሲዳክር የቆየው ወያኔ ውጤት አልባ መሆኑን እንኳን ለመረዳት አሁንም አልቻለም። ስለዚህም ነው ወያኔ መወገድ አለበት የሚባለው። በህዝብ መካከል የሌለ ልዩነት ለመፍጠር የርስ በርስ ጥላቻን ለመጋበዝ መጣር ቢያንስ የባህል ድንቁርናን የሚያሳይ ነው። ወያኔ በተደጋጋሚ ባለፉት አመታት የባህል ቀን እያለ የሚያቀርበው ሙዚቃዊ ትርኢቱ ላይ እንደሚስተዋለውም ሆነ በዘመናዊ ሙዚቃዎች ውስጥ እንደሚደመጠው ልዩነቱ ሲንጸባረቅ ሳይሆን አንድነቱ ጎልቶ ሲወጣ ነው የታየው። ይህ የወያኔ የብሔረሰቦች ባህል ትርጉም ከዚህ ቀደም ባሉት ዘመናት ይቀርብ ከነበረው የተለየ ነገር ይዞ የቀረበበት ሁኔታ አልተስተዋለም። የሚታየውና የሚደመጠው እንደ ቀድሞው የተዋዋጠ አሰራርን የሚከተልና አንድ የሆነ የሳይኮሎጂካል ግንዛቤ ያለው መሆኑ ብቻ ነው። ልዩነት ቢኖር ልዩነቱ ትርኢቱ ቀደም ሲል በሙያተኞች ተጠንቶ የሚቀርብ መሆኑ አሁን ደግሞ በአማተሮች መቅረቡ ብቻ ነው። ሌላ አዲስ ነገር አልታየም። ስለዚህም ወያኔ የህዝብን ባህል ለፖለቲካ መጠቀሚያነት ለማዋል የሚያደርገው ማጭበርበር እንጂ በርግጥም አስቦበት የሚወስደው እርምጃ እንዳልሆነ ግልጽ ነው። ምክንያቱም የብሔረሰብ ባህላዊ ሙዚቃ ከመቼውም ዘመን በላይ ብሔረሰቡ የራሴ የሚለው ቅርስ ያጣበት ወቅት ላይ ነው ያለው። ይህ በድገት ተሳቦ በውጭ ሀገር የሙዚቃ መሳሪያዎች በመታጀብ ያላዋቂ የሚደረግ የእውር ድንብር አካሄድ የባህልና የዘመናዊ ሙዚቃን ለይቶ ያስቀመጠ ባለመሆኑ ብዙ የብሔረሰብ ባህሎች በተለይም በቁጥር አነስተኛ የሆኑት ክፍሎች ፊት የነበራቸውን አሰራር እየለቀቁ ወደ ሌላ መስመር በመጓዝ ላይ ናቸው። ይህ ወያኔን ግድ አይለውም፣ ምክንያቱም ወጠኛ ነውና። የትግርኛው ከበሮ በባህሉም በዘመናዊውም ውስጥ ተወጥሮ እየናረ እስካለ ድረስ ለሌሎች ባህሎች መጥፋት ደንታ ቢስ ነው። የኢትዮጵያ ሕዝብ ይህን መሰሉን ባህላዊ ቅርስ ጠብቆ የማቆየት ኃላፊነት ያለበት መሆኑ ደግሞ ኢትዮጵያ የባህል ሞዛይክ ተብላ መዝለቋን ማረጋገጥ አለበትና ነው። ስለዚህም የኢትዮጵያ ሕዝብ ለባህሉ ትግል፣ ለአንድነቱ ትግል፣ ለነጻነቱ ትግል መብቱን የሚያስከብርለት መንግስት ለመፍጠር ትግል፣ በሁሉም መስክ ትግል አስፈላጊነቱ እየጎላ መጥቷል።
ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታከተኝ ፋኖ 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 ደስ ይለኛል ይታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይበላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ይነጋገር ያድራል ከለበኑ ባል ፋኖ 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 እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ተመላሽ ይላል ተመላሽ ይላል በለው በለው አስኪደው በዋዛ በእናት ሀገርና ለሚስት የለም ዋዛ ኧረ ፋኖ 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 ደስ ይለኛል ይታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ